ክፍል ሁለት ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 21ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ጠብቃለን ካሳይ ፍጹም ስላልቻለ ህዝብ አገሩ መኖር መጋዝ መፈናቀል መወገር መገደል ጆን ጣፋንታው ታፍኖ መሰወር ለባዕድ ተሰጥቶ ያገራችን መሬት ጠቦ ሲኮማተር ጎሳን ያጋጨ እልቂትን በመፍጠር በሰላም ወጥቶ መግባት ሰርቶ መብላት ሲቀር ግፉ ሞልቶ ፈሶ ካቅም በላይ ሲሆን ያን ጊዜ ነበረ አመጽ የፈነዳው ወያኔን ለመጣል አጥንቱ ተከስክሶ ስጋው ተበድሶ በጅምላ ተጋፎ በስየል ተሰቃይቶ ደሙ በገፍ ሲፈስ ውድ ህይወት ገብሮ ትዊተኛውን ውያኔ ፓስቱን ሲደፋው በትግሉ ሰባብሮ ባዕዳን በሚስጥር ያሰለጠኑትን አሰርገው ገብተው የወር ተቃዋሚ ጠባብ ባንዳዎችን ከአጉራት ሰብስበው አምልኮተ ሰይጣኑን ትንግርተኛውን ሰላይ ድላችንን ነጥቀው የወያኔን ኮሎኔል ሲጭሩት በእኛ ላይ ታዲያ ምን እንጠብቃለን? ሁን ይኖር ይሆን ከዚህ ባሰ በደል ከዚህ ባሰ ስቃይ? ይኸውና ዛሬ የወደፊ ዘረኞች ነሰው በላያችን ፓይናችን እያየን ጦርነት አውጀው ስትፈርስ አገራችን ሰብናችንን ገፈው በስርዓት አልበኞች ሲረገጥ ክብራችን ከመና ጠባቂ መኖሪያ ጎጆአችን ስትፈርስ ከላያችን እልፍ አላፍ ቤተሰብ በገፍ ተፈናቅለን የሚላስ የሚቀመስ እህል ውሃ ተነፍገን የጅብ ራስን ሆን ከሜዳ ላይ ፈሰን እንደዚህ ተዋርደን እንዴት ዘልቃለን? እኮ ከዚህ ባሰ ጥቃት ምን እንጠብቃለን? እውነቱ ይነገር ሐቁ ይውጣ ቢባል ለኛ ማን ይሟገት ማን ይከራከራል? ኮሶ ተቃሚው ከርቶ እጁሰቶ አንድ ያፋብቻ ከህዝብ ወግኖ ቆሟል። በቃል ኪዳኑ ጸንቶ ሳጥስ ግንባሩን ለርካይ ስልጣን ብሎ ለጠላት በማደር የማይታማውን በተመክሮ ዳብሮ ለኢትዮጵያ ጥቅም በጽናት ቋሚውን በጠላቶቹ ሳይቀር በአባ ኢትዮጵያ ስም ሁሌ የሚጠራውን አንጋፋውን ፓርቲ የትግል መሪውን ያፓን ተቀላቅለን በሐሳብ በጉልበት በገንዘብ ደግፈን የህቡን ትግል በዘግነት ግዳጅ ኃይሉን አጠናክረን የተዳፈነውን ያመጽረመጡን በተላ አቀጣጥለን ወያኔ ያደግን የዘረኞች መንጋ እንጣለው ሰባብረን ለሀገር ህልውና ለሶሻል ዲሞክራሲ ባንድ ላይ ተጋፍጠን ያመጽ እድልናት ዜጎቿ ተዘጋጅተን በትግል ተደጋግፈን ካዲ ተቃዋሚውን እርቃኑን አጋልጠን ወያኔ ያደግን ዘረኛ ባንዳውን ዶጋ አመድ አድርገን እናቸንፋለን።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 21 مئراف أسرس الدست كسي برا ما أكلوي يقيهد لنس الورات نو يمي قرمو بأسرس قيمته سبا عمت مهرات يقيهدهم لنس الورات نبر يمي قرمو قطامي بزو بتاسر كبتا مدمج الرشا سالس سبو بعد بزو سمو أسر بيت انتقنا قباو بجميل أكبر كاقر فكر عدي سبا مسحف لي سمو كرتشالي وهني دورومانيكا كامباس هزب مامالالشا أقر فكر وزتنو يميلاتشو اني دقمو السو وزتك على وست كسيبرها المريتشالو سمون من اندميو تعدد يميو سو يلم كن ياو اسرينيو نو ليهون ميشلو يسر بيتو هقاو اسم يدي سببا وهني بيت نبر اسر بيتو اهون دبزاو تفتوال يا سفينا قدنيا قبي انديت ملكتن قوسا يكرنو يفرسو بيانس بيانس عالم بقاني يمي بالون بيتن قوا بهون زدي بياس كارو ترو نبر يتفلق دقمو يتشال نبر بيتالي يا كب مسل بالسمنت معزن عالم بقاني يتسرو بانقست زوليتو زمن سر نبر تاكر سنت درجة عمال فال سافر سوت كونجوار قو بياد سوز نورو يا افريكا هبرت انسانو بات بفلسو مايكا نساوم نبر انديوم ني افريكا ويانن يبار نتم مونيك اني قزات سكاي بكتتان بايهون نهتاوس يشل نبر يا يدنقاينا يبرت تربيت انديت ارقو اندفر رساساسف نيقر منيال دمان نيوم يكسي برها بوتاو لأفريكا هبرت تسطو بهونو ساعت يارلوت فوقوش تفرتو بطال يدرو يأفريكا لنزفت بيت ككرتشلي مادو سيهون انتن سابت جانب برو يدرو فوق اهونم يهبرتو صفت بيت قبيو وستنو يكسي برها كاد باج جانسار بارات مكفري جلال بوان ناو برسي قبا بستقين بكل اندستري ميبالو يغنيال لمسالي يبرت عبرتنا ينشط وطيطوش يمي مرات بات نبر سنش ورد دبلو قوات ميدا استدادرنا كلينيكي يغنيال بستقراب كل يتقنا معاكل شي قدا يميبالو يلبس ما تابع يسرنيوش مقمككيا وفشو بيت ما صحبت بيتنا يبرت السوق على ينجدي وهني بيتون ودقون كل بن كفلو مجمرا يمنا غنيو يقبيو قماشا كالنو قريب قماش بوان ننجنت يسر بيتو يتريايو يسو ما قوريا كفلو اجناتشو كلل تبلو يترالو ورطنيو قماش بستكين صوست يسر كللو اجالو يفردنيا يسيتو اجنا يفتاب يرمي بالو بستقرا دقمو يالن بقانينا يكترو كللو اجناتشو إيان داندو كلل باتر يتكللنو كللوچو كسرنيوچ يأسر عينت ويم درجاقار كل جزي تمساسا يدلم لمسالي فعلم بقاين كللوست أفزانيو يال تفر دباتشو يكترو سرنيوچ يبازو نبار بكترو كللم انديهو بركاتا يتفر دباتشو سرنيوچ يغنيالو بكرچللي اندوم نگر وطنت يلوم عساريوچن نگرافيوچ كتاساريوچن نكتغرافيوچ غار يلي يلاچو نفسه قداي ونجلنيوچ عندم ونجل كالسرون سوغان غار لؤلاننا للتوچ كتبقى سراتنيوچن نكبه سراتنيوش غار جنرالوچ كململ وستدروش غار مكوان انتنا مسافنتو كتشفينيا غبريوش غار عبرو ينورالو بعد سمنت مازنو عالم بقاين يسرى كالاتو دنگاينو مقذي عمو چاو دقمو درر يبرت برنو مجمّر يونا كولتنياو يبرت بر مكاكل سفايا لبوتا اللي فورتا إبالال بوان ننجنت يزبوتش مكا مجانو هونوم سرويتوست ونجل يسررو سرنيوش بكاتينو تاسرو لتوسن ساعت ويمكانات يكو يبتال አዲስ ስረኞችም ወደ ተለያዩ ክልሎች እስኪመደቡ ድረስ በዚሁ ፖርታ ለጊዜው ይቆያሉ። ያግቢ 57 ክፍሎች አሉት። ግማሹ ምድር ላይ ሲሆን ቀሪዎቹ ክፍሎች ደግሞ ፎቅ ላይ ናቸው። እያንዳንዱ ክፍል ከ15 እስከ 20 ሰው ድረስ ይይዛል። ግቢው በሲሚንቶ የተነጠፈ ሲሆን እስረኞች እግራቸውን ለማስታታት ዙሪያውን ይዞራሉ። ኋላና ፊት ሆነው ብዙውን ጊዜ ጥንድ ጥንድ በመሆን በስርዓት ይራመዳሉ። ይህ እንቅስቃሴ በሁሉም ክልሎች የተለመደ ነው። ዓለም በቃኝ መሃል ላይ አንድ በእንጨት የተሰራ ታዛ ነበረ። በንግሥት ዘውዲቱ ዘመን በሞት የሚቀጡ ሰዎች የሚሰቀሉበት ነበር ይባላል። እኛ በነበርንበት ዘመን ግን አዲስ እስረኞች ተሰብስበው ይቀመጡበታል፣ ያድሩበታል፣ ወይም ደግሞ በእስር ቤት ውስጥ ወንጀል የሚሰሩ ሰዎች በግር ብረት ይታሰሩበታል። ቀጠሮ። ይህ ግቢ ከ1971 ዓመተ ምህረት በኋላ 3 ተጨማሪ ቤቶች ተሰርተውለት በጠቅላላው 12 የእስር ክፍሎች ነበሩት። አንደኛው ቤት 250 ሰው ይውጣል። ሁለተኛ፣ ሶስተኛ፣ አምስተኛ፣ ስድስተኛና ሰባተኛ ቤቶች በተመሳሳይ እስከ 250 ሰው ማጎር ይችላሉ። አራተኛ ቤት በቆርቆሮ የተሰራ ሲሆን 120 ሰው ይታጨቅበታል። ስምንተኛና ዘጠነኛ ቤቶችም የቆርቆሮና የአስቤስቶስ ቤቶች ሲሆኑ እያንዳንዳቸው እስከ 150 ሰው ይጠቀጠቅባቸዋል። አስረኛና 11ኛ ቤቶች በሺ የሚቆጠሩ ሰዎች የሚጎሰጎስባቸው ሲሆኑ ከሌሎቹ ቤቶች በበለጠ አሰቃቂ ናቸው። ቤቶቹን የሰራው አቶ ብሩ ኢማም የሚባል እስረኛ ነው። ሁለቱም የቆርቆሮ ቤቶች ሲሆኑ ባለ 3 ደረጃ በእንጨት የተሰራ የመተኛ ቆጦች አሏቸው። በበጋ ሙቀቱ፣ በክረምት ደግሞ ብርዱ አይጣል ነው። ፍርደኛ። ሁሉም ቤቶች በቆርቆሮ ነው የተሰሩት። በጣም ጠንካራና የድሮ ቤቶች ናቸው። እንደሌሎቹ ክልሎች ቤቶቹ የተሰሩት ዙሪያውን ነው። የግቢው መሃል በድንጋይ የተነጠፈ ሲሆን እስረኞች ፍራሻቸውን ፀሐይ የሚያሞቁበት ወዲህ ወዲያ እያሉ የሚንቀሳቀሱበት ነው። የፍርደኛ ክልል ክፍሎች በመቶ የሚቀጠሩ እስረኞችን ይይዛሉ። ሁሉም በእንጨት የተሰሩ የቆጥ አልጋዎች አሏቸው። ፍትሐብሔር። ከገንዘብ ጋር በተያያዘ ጉዳይ የታሰሩ እስረኞች የሚቆዩበት ክልል ሲሆን ቤቶቹ በሙሉ በድንጋይ የተሰሩ ናቸው። እስረኞቹ በቁጥርም ቢሆን ከሌላው ክልል አነስተኛ ናቸው። ስለዚህ የተፋፈገ አይደለም። ታሳሪዎቹ ሀብታሞች ናቸው። ለአስተዳደሩም የገንዘብ እርዳታ የሚያደርጉና ለፖሊሶችም በቂ ጉቦ ስለሚሰጡ በአንጻራዊነት ንጹህ ግቢ ሲሆን ለእስረኞቹ የተመቻቸ ነው። ብዙዎቹ አገልጋዮች አሏቸው። ከሴ በረሃ ገንዘብ ካለህ ምንም ነገር ማድረግ ትችላለህ። ከታሰሩት መካከል አቶ ጠናና ከዝር ኤባ የሚባሉ የቡና ነጋዴዎች ነበሩ። ጥቂቶቹ በጣም ደግ ሰዎች ነበሩ። ለእስረኛው በግልም ሆነ በቡድን በገንዘብና በቁሳቁስ ድጋፍ ያደርጉ ነበር። የእስር ቤቱ አስተዳደር ምን ያህል ሺህ ብር በውዴታም ሆነ በግዴታ እንደወሰደባቸው አይታወቅም። በእስር ቤቱ ሕንፃ ስር አንድ ምድር ቤት አለ። እዚያ ውስጥ አንድ የኤሌክትሪክ ወንበር ነበር። በንጉሱ ዘመን ሞት የተፈረደባቸውን ለመግደያ ነው ሲባል ሰምተናል። እኛ በነበርንበት ጊዜ በወንበሩ ላይ የተገደለ ሰው አልነበረም። በነገራችን ላይ ኢትዮጵያ ውስጥ ኤሌክትሪክ መግደያ ለመጀመሪያ ጊዜ ያስገቡት አጼ ምኒልክ ናቸው ይባላል። በወቅቱ ግን ኤሌክትሪክ ኢትዮጵያ ውስጥ ስላልነበር ስራ ላይ ሳይውል ቀረ። የከሴ በረሃዎች ወንበሮች ግን ምኒልክ ያስመጧቸው አይደሉም። ከርችሌ ግቢ ውስጥ ጥግ ላይ አንድ ትንሽ ወንዝ እስር ቤቱን አቋርጣ ታልፋለች። በወንዙ አቅራቢያ ያለው ቦታ በጣም ለምለም ነው፣ በሳርና በእጽዋት የተሞላ። ስልሳዎቹ የቀዳማዊ ኃይለ ሥላሴ ባለሥልጣኖች የተቀበሩበት ነው። አጥማቸው ያለበት ቦታ ላይ አይን የሚስቡ ችፍችፍ ብለው ይበቀሉ ቀጭንና ረጅም የጥሩባ ቅርጽ ያላቸው ነጭ አበቦች በቅለዋል። እዚያ ቦታ ብቻ ለምን እንደበቀሉ ማንም አያውቅም። በ1970 ዓመተ ምህረት ታስሬ በነበረበት ጊዜ እስረኞች ነቅለው እንዲጥሉ ታዘው ድራሹን አጥፍተውት ነበር። በ1972 እንደገና ስመጣ አበቦች የበለጠ ፈክተው አየኋቸው። አንዳንድ እስረኞች ምርጥ አበባ ያበቅላል እያሉ በምጸት ሲናገሩ፣ ብዙዎቹ ደግሞ በግፍ የተገደሉ ስለሆነ አጽማቸው እንዳይጠፋና ቀን ሲያልፍ በክብር እንዲቀበሩ አምላክ ምልክት ያደረገበት ነው ይሉታል። አበቦቹ እየተነቀሉም ቢሆን ደጋግመው መብቀላቸው ተአምር ነው ከማለት ውጭ ሌላ መልስ የለውም። በአንድ ወቅት ወህኒ ቤቱ አበቦቹ አልጠፋ እያሉ ስላስቸገሩት ለሬሳ ሳጥን ሻጮች በሽያጭ ያቀርብ ነበር። ለገቢ ማስገኛ ሆን ብሎ የተከላቸው ለማስመሰል ሳይሆን አይቀርም። እስር ቤቶቻችን አንዱ ካንዱ ይለያል፣ የኑሮ ስልታችን ግን ተመሳሳይ ነው። እኔ የቆየሁት ሁለት ክፍሎች ውስጥ ነው። ለአንድ ዓመት ያህል 9 ቁጥር ውስጥ ኖሬያለሁ። ቀሪውን 5 ዓመት ደግሞ ቀጠሮ አንደኛ ቤት ነበርኩ። 9 ቁጥር በእስረኞች ጉልበት የተሰራ የአስቤስቶስ ቤት ነው። ቀደም ብለው የነበሩት አሮጌዎቹ የስር ክፍሎች ሞርተው ስለነበር አዲሱ 9ኛ ቤት ተመደብኩ። ቤቱ በርካታ የደረቅ ወንጀለኞችና የደርግ አጋር ድርጅት አባላት ነበሩበት። ለነገሩ የኛ ልጆችም ስለነበሩ ችግር አልነበረብኝም። ማታም ሆነ ቀን እስከፈለኩ ድረስ መሄጃ አላጣም። ቤት ለመቀየር ከፈለክ የምትቀየርበት ቤት ውስጥ የምታውቀው ቢያንስ አንድ ሰው ያስፈልጋል። ቀላሉ መንገድም እሱ ነው። በእነሱ አማካይነት የክፍሉን ካቦ አነጋግሮልህ ተፈሪቺ እስረኛ ሲኖር በሱ ምትክ መቀየር ይቻላል። ዱርዬና ሌባ ከሆነ የትኛውን ቤት በቅያሪ አይቀበለውም። ቅያሪ ሲፈለግ የቤቱ ካቦ መልካም ፈቃድ ወሳኝ ነው። እኔ የቀየርኩት ቤት የአባዎቹ ጓደኞችና የሰፈሬ ልጆች ዲበና እስክንድር ነበሩ። ሌሎች የማውቃቸው ልጆችም ነበሩ። ስለዚህ አንደኛ ቤትን መረጥ። ቤቱ ከጥቂት የደረቅ ወንጀል እስረኞችና 1-2 ብለህ የምትቆጥራቸው የደርግ የወያኔና የኤርትራ ሰዎች በስተቀር አብዛኛዎቹ የኢሃፓ ልጆች ናቸው። ቀጠሮ አንደኛ፣ ሁለተኛ፣ ሶስተኛ፣ አምስተኛ፣ ስድስተኛና ሰባተኛ ቤቶች በጣም ተመሳሳይ ናቸው። ቀጠሮ አንደኛ ቤት ከ200 እስከ 250 ሰው ይዛል። በሶስት መደዳ 6 የመኝታ አካባቢዎች አሉ፣ ቆጡንና ምድሩን ጨምሮ ማለት ነው። በዋነኛነት በሁለት አቅጣጫ ካሉት ጠባብ መተላለፊያዎች በስተቀር ሁሉም ቦታ የመኝታ ስፍራ ነው። የመጨረሻው አስከፊ የመኝታ ቦታ የመተላለፊያው መንገድ ነው። ይህ ቦታ እስረኛ ሲበዛ ደረቅ እስረኛ የሚባሉት በተለይ ጭልፊቶቹ የሚተኙበት ሲሆን ሌሊት ወደ ሽንት ቤት ስንሄድ እየረጋገጥናቸው ነው የምናልፈው። እዚያ ቦታ ቀን መተኛት አይቻልም። መተላለፊያ ስለሆነ ድሪቷቸውን የማንሳት ግዴታ አለባቸው። ቢያማቸውም እንኳ በቀን መተኛት አይፈቀድላቸውም። ብዙ ጊዜ ቀን ማረፍ የፈለጉ ወይም ያመማቸው ከቤት ውጭ ደረቅ ድንጋይ ላይ ጥጥ ይዘው ይተኛሉ። አንድም የፖለቲካ እስረኛ መተላለፊያ ላይ አይተኛም፣ በሕግ ሳይሆን በደባልነት የሚያስጠጋው ስለማያጣ። ሁለተኛው የማይፈለግና የማይመች የመኝታ ስፍራ ደቦቃ ይባላል። ከፎቅ ስር ስለሆነ ከላይ አዋራው ይቦናል። ውሃና ሻይ ከተደፋ ከስር የሚተኙ እስረኞች ላይ ይፈስባቸዋል። ደቦቃ በአብዛኛው እስረኛ አይፈለግም። ፎቅ አብዛኞቻችን የምንፈልገው የመኝታ ቦታ ነው። በተለይ በግድግዳው ዙሪያ ያለው ተመራጭ ነው። ልብስ ለመስቀል ይመቻል፣ ለመጋረጃም ለመከለል እንዲሁ ተስማሚ ነው። አልጋ ላይ መተኛት የማይገኝ እድል ነው። ለአንድ ሰው አንድ አልጋ ስለሆነ ትልቅ ነጻነት አለው። በሁለት አልጋ መካከለም ለመውረጃ ክፍተት ስላለ ምራቅ የሚያስወጥ የመኝታ ስፍራ ነው። አልጋ ላይ የሚተኙ ብዙ ጊዜ 15 እና 20 አመት ወይም እድሜ ልክ የሚፈረድባቸው እስረኞች ስለሆኑ አልጋ ይለቀቃል ብሎ ማሰብ ይከብዳል። እያንዳንዱ እስረኛ በግሉ ድሪቶ የምንለው ፍራሽ አለው። ድሪቶ የተለያዩ ጨርቆች ለምሳሌ አንሶላ፣ ሱሪ፣ ሸሚዝ እና የውስጥ ሱሪ እየተጣጣፈ የሚሰራ የኛ ፍራሽ ነው። እያንዳንዱ ድሪቶ ወፍራም ነው። ድሪቶ በወፈረ ቁጥር ምቾቱም ይጨምራል። ሌላው ደግሞ የምላስ ያህል ቀጭን ነው። እንደ ብርድ ልብስ ተቀሎ ወዲያ ወዲህ ማለት ይቻላል። ድሪቶ ይሸጣል፣ ይዋሳል፣ ይከራያል፣ በስጦታም ይሰጣል። የሚፈቱበትን ቀን የሚያውቁ አንዳንድ ደረቅ እስረኞች ድሪቶቻቸውን ሸጠው ይሄዳሉ። የሚያውቁት ሰው ታስሮ ከመጣም ያውሳሉ፣ ለጊዜው የቸገረው ከተገኘም ያከራያሉ። በስጦታም የሚያስተላልፉ በርካታ ናቸው። ልብስን የምናድረው የራሳችንን አንሶላና ብርድ ልብስ ነው። በርግጥ በሁለት ዓመት አንዴ አስተዳደሩ የሚሰጠን ነጣ ያለ ብርድ ልብስ ነበር፣ የደርግ ብርድ ልብስ የምንለው። አዲስ እስረኛ በቤት ውስጥ ከገባ ይደነግጣል። ከ200 በላይ ድሪቶ ተደርድሮ ሲያይ ይበረግጋል። ከራስጌ የሚከመረው ልብስ፣ ዙሪያውን የተንጠረጠረው ጨርቅ፣ ሳህን፣ ኩባያ፣ ፌስታል ያስፈራል። በሁለት ድሪቶዎች መካከል ክፍተት የለም። ያ ዝብርቅርቅ ቤት የሚገርምም የሚያስደነግጥም ነው። በተለይ ማታ ሁሉም ቤት ውስጥ ስለሚሆን ትዕይንቱ ጉድ ያሰኛል። ግማሹ ያነባል፣ ሌላው ሁለት ሶስት ሆኖ ወሬውን ይጠርቃል፣ አንዳንዱ ክራሩን ይከረክራል። የሚዘፍንም አለ። በሐሳብ ተውጦ ጣራ ጣራውን የሚያይ ማዕድ ነው። ሌላው ለጊዜ ተጠቅሎ ለሽ ይላል። እረፍት የሌላቸው የሁሉም ሰው ጓደኛ የሆኑ ደግሞ አሉ። ከፎቅ ወደ ደቦቃ፣ ወዲያው ደግሞ ወደ ስንቻ በመሄድ ሲዞሩ ያመሻሉ። ጥቂቱ ማዶ ለማዶ እየተጫጫኸ ያወራል። የወህኒ ቤቱ አንዱ ክፍል ብቻ ራሱን የቻለ አንድ ዓለም ነው። እዛው እንቀመጣለን፣ እዛው እንበላለን፣ እንጠጣለን፣ እዛው እናነባለን፣ እዛው እንተኛለን። አንድ ድሪቶ የአንድ ሰው ቤት ነው። ካልተፈቀደ የሰው ቤት መግባት ነውር ነው። እሁድ የዘመድ ጥየቃ ዕለት ሁሉም ነገር ጣራ ይነካል። ምሽቱ በሳህን ኳኳታ ስለሚታጀብ የቤቱ የድምፅ አውድ የተለየ ነው። ሳቅና ጨዋታ ይበዛል። ተደብረው የሚያመሹት ዘመድ ያልመጣላቸው ብቻ ናቸው። ብዙ የሚገርሙ ነገሮች አሉ። እኔን የሚያስቀኝ ሁለት ጎረቤቶች ሲኮራረፉ ማየት ነው። በሆዴ ለሽ ብዬ ከሩቅም ቢሆን አያለሁ። ከሁሉም በላይ መከታተልም የምንፈልገው ያን ጊዜያዊ ኩርፊያ ነው። የተቋረፉ ልጆች በጣም ተጠቃቅቶ በተዘረጋው ፍራሽ ላይ ስንዝር እንኳ ድንበር አይተላለፉም። በአየር ላይም ቢሆን አንዱ ያንዱን ድሪቶ መርገጥ አይደለም አይነካትም። እንዳይተያዩ ሁለቱም ፊታቸውን አዙረው ይተኛሉ። ያንጠለጠሉት ቡትቶ እንዳይነካካ ድንበር ያበጁለታል። አንዱ ሲጋራ እያጨሰ ከሆነ ቁሩን አያስበውም፣ ሲበላም እንዲሁ ነው የሚበላ ከተገኘ። የተጣላው ጎረቤት ምራቁን መዋጥ ይችላል። አይኑ እያየ ራቅ ላለ ሌላ ልጅ እንብላ ብሎ ይጋብዘዋል። ይህ ጊዜያዊ ጸብ ነው። ከመነሻው የማይዋደዱ ከሆነ ጎን ለጎን ለመኝታ አይደለደሉም። ቀን ቀን ሁሉም እስረኛ መኝታውን እንዲያነጥፍ ይገደዳል። ቤት መቆየት የሚፈልግ ሰው ካልሆነ በስተቀር ድሪቶችን መጠቅለል በተለይ ምድር ላይ ያሉት ግድ ነው። የጽዳት ተረኞች ቤቱን ይጠርጋሉ። መኝታንና ልብስን ማዝረክረክ ካቦውንና የጤና ኮሚቴዎችን ያናድዳል። የጋራ ቤት ስለሆነ የጋራ ሕግ ማክበር ግድ ነው። ያለበለዚያ ቅጣት ያስከትላል። እኛ ከታች ደረጃ አንደርስም። ሁሉም የቤት ውስጥ ህጎች በጣም የሚጠቅሙን ስለሆነ እናከብራለን። በጎላ ጥፋት ውስጥ አንገኝም። ወመኔዎቹ ግን የቅጣት ሰለባ ናቸው። የሥነ ሥርዓት ኮሚቴዎች ጥፋት ሳይፈልጉባቸው አይቀርም። ስለሚከታተሏቸው ስህተት ያገኙባቸውና በጽዳት ሥራ ይቀጧቸዋል። የከሴ በረሃ ኑሯችን የደስታ የሐዘንና የሰቆቃም ነበር። የግል ኑሮና እንቅስቃሴ ቢፈለግም አይገኝም። የግል ገመና የለም። ቤት ዘግተን የምናደርገው አንድም ነገር የለም። ልብስ ስናወልቅና ገላ ስንታጠብ ሰው ያየናል። ሽንት ቤት ስንቀመጥ ተፋጠን ነው። ስንበላ ልንከለል አንችልም። ገንዘብ ከቤተሰብ ስንቀበል አገር ያየናል። ኑሯችን የት ሄጄ ልደበቅ ያሰኛል። በርካታ መዝናኛዎች ነበሩን። ከቤት ውስጥ እስከ ቤት ውጭ በማንበብ መዝናናት የሚፈልግ ካለ እድሉ ሰፊ ነው። ቤት ውስጥ ቼስና ዳማ አለ። የተወሰኑ ክራሮችም ነበሩ። የሙዚቃ አፍቃሪዎች ራሳቸውን አስደስተው ሌላውንም ያስደስታሉ። ከመለስካቸው ጋር ማዶ ለማዶ ነበር የምንተኛው። ክራር መምታት ሲጀምር ጆሮዬ ይቆማል። ሌሎች ሶስት ክራር መጪዎችም ነበሩ። ሽመልስ፣ ደመላሽና በቀለም ይባሉ። ካሳሁን ደግሞ ጥሩ ያንጎራጉር ነበር። እዚያ ሁሉ ጫጫታ የነሱን የክራር ጨዋታና ዘፈን ጆሮዬ ነጥሎ ይሰማል። ረስቼ ነው እንጂ ሌሎችም ነበሩ። ግርማ ምርጥ ሰዓሊ ነበር። በሰማያዊ ቀለም የሰራት የአንዲት ሴት ስዕል እስካሁን አይረሳኝም። ስስ የሌሊት ልብስ ለብሳ መጋረጃ አጠገብ ቆማ ነው የሰራት። በእንጨት ፈልፍሎ የሚሰራቸው ቅርጾችም የሚገርሙ ነበሩ። ሀብታሞች ሽጥልን እያሉ ከፍታብሔር ድረስ ይመጣሉ። 10 ሳንቲም እያረረበትም ቢሆን አልሸጥም ነበር የሚላቸው። በከሴ በረሃ የምንበላው በቡድን ነው። መቅሩስ እንለዋለን። ስብስቡ ከ2 እስከ 7 አባላት ይይዛል። 23 ልጆች የመሰረቱት መቅሩስ 23 የሚባልም የነበረ ይመስለኛል። መቅሩስ የሚመሰረተው ከቅርርብ አንጻር ነው። ለምሳሌ ከአንድ ከፍተኛ የመጡ ልጆች እንደ ብዛታቸው የተለያየ መቅሩስ ይመሰርታሉ። በከፍተኛቸው ቁጥር 6ቶች፣ 7ቶች፣ 25ቶች ወዘተ ይባላሉ። ሁሉም አንድ ላይ ሳይሆን ቀደም ብለው እንደነበራቸው ቅርርብ ማለት ነው። የክፍለ ሀገር ልጆችም እንዲሁ። በዚህ በኩል ትዝ የሚሉኝ የናዝሬት ልጆች ናቸው። ናዝሬቶች እንላቸዋለን። ከማዕከላዊ ምርመራ የመጡ እስረኞችም እንዲሁ እንደነበራቸው የትውውቅ ደረጃ መቅሩስ ያዋቅራሉ። ከዚህ ውጭ ብቻውን ለምሳሌ ከፖሊስ ጣቢያ የመጣ እስረኛ ወህኒ ቤት ከሚያፈራቸው አዲስ ጓደኞች ጋር ይቀላቀላል፣ ወይም አዲስ የምግብ ቡድን ይመሰርታል። የመቅሩስ ዋነኛ ድንበሩ ፖለቲካ ነው። ኢህአፓ ከኢህአፓ ጋር፣ ሻዕቢያ ከሻዕቢያ ጋር፣ ህወሓት ከህወሓት፣ መኢሶን ከመኢሶን፣ ወሮ በላው ከወሮ በላው። ይህ ልዩነት በእኔ ትዝብት በትክክል ሥራ ላይ የሚውለው በእኛ ብቻ ነበር። በተለይ ለእኛ ልጆች ትልቁ ሐራም ሙያቸው መግረፍና መግደል ከነበሩ ሰዎች ጋር ባንድ ትሪ መብላት ነው። መቅሩስ በዚህ ቀመርና መንፈስ ነው የሚመሰረተው። የመቅሩስ ቁጥር እየቀነሰ እንጂ እየጨመረ አይመጣም። በፍቺ ወይም በሞት ምክንያት የሚለይ አባል ካለ ቁጥሩ ጎሏል ተብሎ አዲስ ሰው አይገባም። ይህ ሕግ የማይሰራው አንድ የመቅሩስ አባል ጓደኞቹ በሙሉ ከተፈቱ ነው። ብቻውን የቀረ ልጅ ወደ ሌላ መቅሩስ መቀላቀል ግድ ይለዋል። ከርቸሌ እንደ ማዕከላዊ አይደለም። ብቻ መብላት መብትህም ነው። የሚገርምም አይደለም። እኛ ቤት መስፍን የሚባል የደርግ ሰው ብቻውን ይበላ ነበር። ሌላ የደርግ አባሉ የመንግስቱ ገመች ወንድም ነበር። እሱ እንኳ ያመው ስለነበር ብቻውን ነበር የሚበላው። ከውጭ አገር ስለመጣ ነው መሰል ሰላይ ነው ብለው አስረውት ነበር። ከሌላ ቤትም እንዲሁ በፖለቲካ ምክንያት ወይም በግል ሰባያቸው ብቻቸውን የሚበሉ እንደነበሩ አውቃለሁ። አንዱና ዋነኛው የመቅረስ ጥቅም ቤተሰብ በየቀኑ ምግብ ይዞ እንዳይመላለስ ለማድረግ ነው። ለነገሩ ቤተሰቦች በየቀኑ ለመምጣት ቢፈልጉም ሊያደርጉት አይችሉም። ቤተሰብ ምግብ መላክ ባይቸግረውም በየቀኑ ያን ሁሉ አመት ሊያመላልስ የሚችል ሰው ማግኘት አይችልም። በየቀኑ ምግብ የሚመጣላቸው የኛ ልጆች መኖራቸው ትዝ አይለኝም። የኛ ልጆች ውጭ አንድ ሻለቃ በየቀኑ ይመጣላቸው ነበር። ይህ በታቤር ክልል ውስጥ የነበሩትን ሀብታሞች አይመለከተም። ለነሱ ሹፌሮቻቸው ናቸው የሚያመላልሱላቸው። ሌላው የመቅሩስ ጥቅም ለመረዳዳት ነው። የመቅሩስ አባላት የኢኮኖሚ ደረጃ የሚለያይ ስለሆነ ሳምንቱን በሙሉ እሁድንም ጨምሮ ምግብ የማይመጣላቸው በርካታ ልጆች ነበሩ። ምግብ የማይመጣላቸው የሌሎቹን ተካፍለው ሊበሉ ግድ ነው። በ15 ቀን አንዴ ብቻ ቤተሰብ የሚመጣላቸው ልጆች ጭራሹኑ ጠያቂ ከሌላቸው ልጆች በምንም አይሻሉም። ከመቅሩስ አንጻር ሲታይ ማለቴ ነው። ያውም እሁድ ቀን ትርጉም የለውም። ለግለሰቡ ግን ፌሽታ ነው። የሁሉም መቅሩስ አባላት ቁጥር ተመሳሳይ እንዳልሆነ ሁሉ የመቅሩሶቹ የኢኮኖሚ አቅምም ይለያያል። ሳምንቱን ሙሉ ከቤት የሚመጣ ምግብ ተጋርተው የሚበሉ መቅሩሶች ነበሩ። በተቃራኒው ከእሁድ በስተቀር ከቤት የማይመጣላቸው መቅሩሶችም ነበሩ። ትልቁ የረሃብ ቀን ቅዳሜ ነው። እሁድ የዘመድ መጠየቂያ ቀን ስለሆነ ቤተሰብ ቅዳሜ አይመጣም። እሁድ ቀን የተገኘ ገንዘብ ደግሞ ቅዳሜ ስለማያደርስ በዚያ ቀን ገዝቶ ወይም ሰርቶ መብላት ያዳግታል። በግሌ ቅዳሜ ቀን መስራት ሞቴ ነበር። ቅዳሜ ወጥ ከምሰራ ድንጋይ ፍለጥ ቢሉኝ ደስ ይለኛል። ማንበብም ሆነ ሌላ ስራ መስራት የሚያስጠላኝ ቅዳሜ ቀን ነው። የእስር ዘመናችን እየጨመረ ሲሄድ ቤተሰብም እየደከመ ሄደ። ወይ አንሞት ወይ አንፈታ። እናቶች ይታመማሉ። ወንድሞችና እህቶች አድገው በትምህርት ቤት ይወጠራሉ። ያደጉትም ራሳቸውን ችለው ከቤት ይወጣሉ። የቅርብ ዘመዶች ሆነው የሚጠይቁ ካሉ ድራሻቸው ይጠፋል። ያኔ ነው የበርካታ መቅርሶች ሁሉና ፈተና ላይ የወደቀው። በዚህም የተነሳ 3-4 ልጆች ከአንድ ልጅ ቤተሰብ በሚመጣ ምግብና ገንዘብ የሚኖሩ ነበሩ። ግለኝነት አልነበረም። እኛም የምንለየው በዚያ ነው። ተካፍለን ነው ስንበላ ይኖር ነው። ኑሯችን የሚያስቀና ነበር። ተካፍሎ መብላት የተሰራንበት እስከሚመስል ድረስ መለያችን ነበር። ያም ሆኖ ግለኝነት በግለሰብ ይሁን በቡድን አልነበረም ልል አልችልም። ለምሳሌ ሁለት ልጆች ምክንያት ፈልገው ከዚያ የኑሮ ስልት እንደተለዩ አውቃለሁ። በሺ ከሚቆጠር ሰው መካከል ለወሬ የሚበቃ ግን አይደለም። በዚያን ክፉ ጊዜ ሰዋዊ የሆነው የግለኝነት ጸባያችን ብቅ ጥልቅ ሲታይቷል። ከመቅሮስ ውጭ ያለን ሰው እየተቸገረ እንዳላዩ ማለት ይኖራል። ለማኘክ የሚያስቸግረውን የደርግ ዳቦ በውሃ እየማገ ሲበላ የቤት እንጀራ የሚበሉ መቅሩሶች እንብላ ሊሉት ይችላሉ። ግን ከልብ ላይሆን ይችላል። ስንቱንስ ጋብዘት ይችላል። ለማንኛውም ችግር ክፉ ነው። ገደብ የሌለው ደግነት የሚያበዛን ሰው እንኳ ያስጨክናል። ይህ ክስተት ከእሁድና ከሰኞ መስተቀር እዚህም እዚያም ይታያል። ክስተቱ ተፈጥሯዊ ነው መሰል ሁሉም አይነት እስረኞች ላይ ይታይ ነበር። ያም ሆኖ እንዲህ አይነት አጋጣሚ ትልቁን የመረዳዳት ገጽታ ሊያጨልመው አይችልም። ምግብ አይደለም የሚመጣላቸውን ገንዘብ የውስጥ ሱሪና ሌላም ዕቃ እኩል የሚያካፍሉ ልጆች ማየት ብርቅ አይደለም። በከርቸሌ ወጥ እናጥብ ነበር። እኔንማ የሚያህለኝ አለ ብዬ አልገምትም። ወጥ ሲመጣ ያለው ትዕይንት ለጉድ ነው። ባቡሩ መጣ ነው የምንለው። ለአንድ ክልል በርካታ በርሜል ነው ተከታትሎ የሚመጣው። ድን በርሜል ሁለት ሰራተኞች ፊትና ኋላ ሆነው በበርሜሉ እጀታ ውስጥ ትልቅ እንጨት አድርገው ተከሻቸው ላይ ያደርጉትና እየሮጡ ነው የሚያመጡት። አካባቢውን የሚረብሸው በሚይዙት ትልቅ ጭልፋ በርሜሉን እየቀጠቀጡ ሲሮጡ ነው። የመኪና ጥሩምባ መሆኑ ነው ሰው እንዳይገጩ። የደርጎት የሚታደለን ስርቱ ሶስት ነገር ብቻ ነው። ውሃ፣ ባቄላ ክክና በርበሬ። ዘይት ወይም ሽንኩርት ብሎ ነገር አይገባም። ባቄላው ተገበሪ ማህበር እንደመጣ በከተታ የከርቸሌ ወፍጮ ውስጥ ይገባል። ቆሻሻው ሳይለቀም ይፈጫል ሳይሆን ይፈነከታል። አንዳንድ ፍሬ ባቄላ ለሁለት። በርበሬውም እንዲሁ ከገጠር በከተታ ይመጣና ወፍጮ ቤት ይገባል። መቀንጠስ መልቀም ብሎ ነገር አይታሰብም። ወፍጮው በግርድፍ እንዲፈጭ ስለሚፈለግ ሊቀነጠስ የሚገባው የበርበሬ አንጓ አይደቅም። ስለዚህ እንጨቱ ፍጥጥ እንዳለ ይወጣል። ከዚህ በኋላ ጠባብ ክፍል የሚያህል በርሜል ውስጥ ግብአቶቹ ይጨመራሉ። ማለትም የባቄላው ክክ፣ በርበሬና ውሃ። ገና ተክተክ ከማለቱ የምሳ ሰዓት ይደርሳል። ሰዓት ማለፍ ስለሌለበት ወጡ በፈላበት በርሜል ክፍላችን በር ድረስ ያመጡልናል። ወጡን በሳህን እንቀበላለን። ለአንድ ሰው አንድ ጭልፋ ሂሳብ። የወጡ ሳህን ውስጥ ውሃ እየጨመር ክኩን እናሸዋለን። ውሃውን ደፍተን ሌላ ውሃ እንጨምራለን። ባቄላውን እያሸን ውሃውን እናፈሳለን። እንደገና ውሃ ይገባል፣ ይታሻል፣ ይደፋል። ለምን ያህል ጊዜ እናዞር ይህን እንደምናደርግ የሚወስነው የባቄላው ንጣት ነው። በሌላ አነጋገር በርበሬው ሙልጭ ብሎ መወገዱን ማረጋገጥ ነው። ከዚያ በኋላ ባቄላውን ሳህን ውስጥ እንዳለ በጣሳ ወይም በጠርሙስ ጌጥ እንደፈጥጠዋለን። መጨረሻ የፈጨነውን የባቄላ ክክ በራሳችን ሽንኩርት፣ ዘይትና በርበሬ ወጥ አድርገን እንሰራዋለን። ዳቦው ጥቁር ነው። ከየትኛው እህል ተፈጭቶ እንደሚጋገር አይታወቅም። ሲያወሩ እንደሰማሁት ገብስ፣ ሽምብራ፣ በቆሎ፣ ማሽላ፣ ባቄላ፣ ስንዴ ሁሉም በአንድ ጊዜ ግብአቶች ሊሆኑ ይችላሉ። ልክ እንደ ወጡ የዳቦውም እህል የሚመጣው በቀጥታ ከገጠር ነው። ሳይለቀም በቀጥታ ወፍጮ ውስጥ ይገባል። ከዚያም ዱቄቱ ወደ ማብኪያው ገንዳ ውስጥ ከውሃ ጋር ይጨመራል። ዳቦ ጋጋሪዎች እግራቸው ሙልጭ አድርገው ይታጠቡና ያቦኩታል። በመጨረሻም ይጋገራል። የምግብ ኮሚቴዎች በሙስና የተጨማለቁ ነበሩ። ሙስና ደግሞ ሰብአዊነትን አያውቅም። ለተራበ ሕዝብ እህል አድሉ ሲባሉ በዚህ ዘመን እንኳ ለነጋዴ የሚሸጡ እንዳሉ አታውቅም። ሸክላ በርበሬ ነው ብለው የሚሸጡትስ? በከርቸሌ አራት ነገር ርካሽ ነው፤ የሰው ልጅ፣ የደርግ ዳቦ፣ የደርግ ወጥና የደርግ ሻይ። ሻይ ከምን እንደሚያዘጋጁት አላውቅም። መቼም ሻይ ከውሃና ከሻይ ቅጠል ጋር ነው የሚፈላው፤ ግን ለምን እጣቢ እጣቢ እንደሚል አላውቅም። ማታ ማታ ሲርበን ኮካኮላ እያል እንጠጣዋለን። በተጨማሪም የስጋ ቅቅል ከነመረቁ ይዘጋጅ ነበር። እሁድ ቀን ስለሚታደል አልፎ አልፎ ካልሆነ ብዙ ሰው አይወስደውም። ጠያቂ ዘመድ የሌላቸው ግን ያን ቀን እንደ ልብ ይበላሉ። ተለቅ ተለቅ ያለ ስጋ ከመረቅ ጋር ይታደላል። ለነገሩ መረቁ ይጣፍጣል። ቢቀጥንም ስጋ ብርቅ አይደል? ለአስተዳደሩ ምስጋና ይግባውና የሙዚቃ ባንዶች ተጋብዘው ይመጡ ነበር። ምናልባት አብዛኛው ሕዝብ አካል ለማየት ያልታደለውን እኛ እስረኞቹ ታላላቅ ዘፋኞችን አይተናል። ንጥላውን ገሰሰ፣ ሂሩት በቀለ፣ ብዙነሽ በቀለና አርጋው በዳሶ ዘፍነውልናል። እነ ደበበ እሸቱም ተውነውልናል። የእግር ኳስ ሜዳ ቁጭ ብለን ተዝናንተናል። በየክፍለ አገሩ ከተሞች እየሄዱ እንደሚያዝናኑት ነበር እኛንም የሚያስደስትን። ቁጥራችንም ቢሆን ከብዙ ከተሞች ቢበልጥ እንጂ አያንስም። እንዲህ አይነት ዝግጅት ሲደረግ ቤት ውስጥ የሚቀር ሰው የለም። የታመመም ቢሆን ተደግፎ ይወጣል። ዝግጅቱ ብዙ ጊዜ እሁድ ከሰዓት በኋላ ነው። ዘመድ ጠይቆን ከተመለሰ በኋላ ስለሚሆን ደስታችን ድርብ ነው። ሆዳችን ከሞላ በኋላ ዘፈን በመስማት እናወራርደዋለን። የቪዲዮ ካሴትም ለመጀመሪያ ጊዜ ያየነው እዚያው ነው። ዘሩት የተባለውን ፊልም ማየት ይፈልኛል። ቻምፕ የተባለ ፊልምም ነበር። የእስር ቤት ታሪክ ነው። በጣም የሚያሳዝን ነበር። ብዙ ሰው ተደብቆ አልቀሷል። የእግር ኳስ ከበባት መሰሉኝ አስፈቀደው በማስከበት በክፍያ ያሳዩን። ዋናው መዝናኛችን እግር ኳስ ነው። በእኛው ተደራጅቶ በእኛው መካከል የሚደረግ የስፖርት ውድድር ዋነኛው ኳስ ነው። እግር ኳስ በተፈጥሮ ስሜታዊነትን የሚቀሰቅስ ነው። የኛ ደግሞ ከዚያም በላይ ነው። አንደኛ በራሳችን የተደራጁ ቡድኖች ናቸው። ሁለተኛ አመቱን ሙሉ የምንዝናናበት ነው። ዋሊያ፣ ኒያላ፣ ንብ፣ ጉሬዛ፣ ጥቁር አባይና ውራሪስ የሚባሉ ቡድኖች ነበሩ። የሀባ ልጆች የሚደግፋቸው ቡድኖች ካንዱ በስተቀር ሁሉንም ነው። ረጅም ዓመት የታሰሩት የደረቅ ወንጀል እስረኞች በብዛት የጥቁር አባይ መስራቾች ናቸው። ያም ሆኖ ጥቂት የእኛና የሌሎች ድርጅት አባላት ይህንኑ ቡድን ይደግፋሉ። ሙሉ በሙሉ በሚባል መልኩ የደርግ አጋር ድርጅቶች አባላት አውራሪስን ይደግፉ ነበር ብል የተሳሳትኩ አይመስለኝም። እኔ የንብ ስፖርት ክበብ ደጋፊ ነበርኩ። እግር ኳስ ስለምወድ ሳይሆን ከጓደኞቼ አንዱ እዚያ ቡድን ውስጥ ይጫወት ስለነበር ነው። በተለየ ሁኔታ ካልተከለከለ በስተቀር ቅዳሜና እሁድ ውድድር ይደረጋል። በስድስቱ ቡድኖች መካከል የሚደረገው ፉክክር እጅግ አኳጊ ነበር። በከሴ በረሃ ስድስት ቡድኖች መኖራቸው የሚያሳየው የእስረኛውን ብዛት ነው። በዚያን ወቅት ትላልቅ ከተሞች ካሏቸው የእግር ኳስ ቡድኖች የበለጠ የከሴ በረሃ ቡድኖች ቁጥር ሳይበልጥ አይቀርም። መቼስ ከሴ በረሃ አንድ አገር አይደል? የብሔራዊ ቡድን ነበረን። አዲስ አበባ ውስጥ ከሚገኙት ጋር የወዳጅነት ግጥሚያ እናካሄድ ነበር። ውጤታችንም በጣም ጥሩ የሚባል ነበር። እንደ ልባቸው ልምምድ የማያደርጉና ለስፖርተኛ የሚሆን ምግብ የማያገኙ የከሴ ልጆች እንደዚህ አይነት ውድድር ማካሄድ መቻላቸው የሚገርም ነበር። በፍጹም የማይረሱት ምርጥ ተጫዋቾች መካከል ወንድማገኝ፣ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ፣ ደምሴ፣ ታምራት፣ ደበሳይ፣ ፍጹም፣ ዓለሙ ሃቫናና ላሹ። የእግር ኳስ አፍቃሪ ስላልሆንኩ የሁሉንም ቡድኖች ጨዋታ አላይም። አንዳንዴም አቋርጬ እመለሳለሁ፣ ወይም ከረፍት በኋላ ያለውን ጨዋታ ብቻ ነበር የማየው።
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ منن بيتش بفرس نروش بدربة اجرش بسنة كلبتهن يشنبا جاد من ياندت متي تايدن يالني للبي دستا حسيت لزمني انجي هيدا اللموي نروو بالملاي سيوار قوسي النسو مكراسي تاي مكراني تالا سنور يتقفا من نشاو قولناو يمي تاي بيفا تقريات اللك او يتقراو قلاش يبرتات علاما انو عورش يان قولش نتعنت الجد يركك يالقباو اقازو يقباو اللك سنتونا جارتك الرا تتنو ترمسفو فانت ملك عقيد او وبتشن لبسو هزنتن يا الناتي وبتش يتقراو يتمنش خلو عن قطن ستقلش عالك ابا ملو اني ماركني بايو ملكشنا اني من دن الزياء لستش عن قطن هزنتن يا الناتي قلني ايه هوتو اكتلش عالو بك انا بلليتو كتوالش عمني سنترون رو اسكدرس درس تحلاقو قطرو جايواتين ما بتاع من يالهوني هزنتن يا الناتي كانتي كمان ليت سنور بزمني يقور عرطا يورجو يقور تمني برد ايكاتو لكاتا يورد بنفل قوم نقر عيد اللم يلني عاكال بموت اندكا تتاوك الله قلعي دليلاهم بلت لنين بمتاني مدرسو مايك ارنو سفاروت بيورو مفتت ام عالبت يهونو تقوارو موت لرتا عاكال اندي متنك كنتو مدالنو براس مسالك هذن تنيا الناتي انتنش نورتي انتنش هوتي يا امرويم مبيت يهلينا خطي قطراتو ادقنو هلقو مسافرت وسندكا يلو اسكمسعات يا فكروش جوت ويناتو يموك فكرش كالباتو ادق يتلك لانتين دا تغزو بفستون دبونا هدو غسجفو يموتن قرانا هزن تنياناتي منين يتنا يوددان جف يافكرش في اللي سفتا بموت هزنش ببزا هزن تنياناتي تنكشان سفسفوني جبا بقلغتي يتاين يالني انباشي يا هزن بفتش في اللكا خنو سممن سكازيش وطفو سكاقنش جفنا شرد دو لبين عدر رقو منا دايزلك يلم عبرن انزلك يتنسعي برهان اسكمي الفنتك هزن تنياناتي يمتعون كمبرن يم للشكم لرسل لقفرو بثلم شو تلم كسمش عي الصبر وزش عي المتق يملس علنا انتي هون بكت سندي بمريت وسط تزرطا بس مسا بزوز هفر علت متعة الست النسا بموتو لجوز تشه تنساين جنو هذا نشن باسيت ليلوت واسبو كاتش يدفعل بهاي التدمسسو يواتش يدقرال ينبر دفرسو يالفو عالفامت وانت ابكي لما تهدو من قدسن كنشن سنكي يلجو اتشاد انت يموتو تهلا يمي لمن لمنا وعند النت بمنا سقات تو أببا عمرات تو في عبو ياسرال تنقى تزاري من يولاد مهان عون بتوني ادو مزرعتو يمي بال وندلج اندتوال جماني ياوس بيون لزيا لجوتش مش موتو هزن ايقباش هاريك بيت لسارو من قد سيدو لش فلانتي جمت او كرت جم قرانا كالجوتش عندو كمك عبرو قنوت ايك كتسيك عنا ين ملاك تلاكن اندنا جرلانشي الناس هاتشن ينيا اندت برتشي عكتزان الناتي تبال برتا برتا عين ستسف عن دفاع على اللات مكتا نرو فرق عنو على اللات مكتا يعني انتم يفزم ما درسو كالك نقديه الناتي اقرر تبلاني تانوراني بلبوها اندعت رساني በመግት ነበር ያለ ህሊናዬ የናቴ መከራ ሆኖ መከራዬ ተንታይን ተወጣው ፍጆታው ለሌላ የትንሙን ማቃኛ ይጥር ሌላ መና ብዙ አንጻር አይነበር እኔ በህይወቴ እየተደቀነ ሲጋረድ ተፊቴ ለከላው በመከር ክፉ ክፉነ የናቴን መከራ እሾ ጉልጥምቱነ ያዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ሀቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ
ተክለላዝክሽታችን በዚሁ ይተናከካል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁ ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ለናምሹ
ከርበነው ለማይቀርም ማጥፉ ካልኪዳኑ ያከብራል ካልተፈላ